Voice of America.
በደቡብ ክልል በሲዳማና በኦሮሚያ ምዕራብ አርሲ ዞኖች አዋሳኝ አካባቢ ላይ ከደረሰ የመሬት መንሸራተት የተረፉ ሰዎች ሌላ አደጋ እንዳይደርስባቸው አስፈላጊው እርዳታ ሊደረግላቸው ይገባል ሲል በውጭ የሚገኘው የሲዳማ ብሔራዊ ዲሞክራቲክ ንቅናቄ ጥሪ አሰማ። የአካባቢው ተወላጅ ሆኑና የሲዳማ ዜና መረብ የሚል ዌብሳይት ከፍተው የሚንቀሳቀሱ ወጣቶች በበኩላቸው አካባቢው የተዘነጋ መሆኑን ጠቅሰው የአካባቢው አስተዳደር ለማህበረሰቡ ትኩረት ሊሰጠው ይገባል ብለዋል። በትናንትናው ምሽት በአደጋው 32 ሰዎች መሞታቸውን መዘገባችን የሚታወስ ነው። ጽዮን ግርማ ነች ዘገባውን ያዘጋጀችው።
በሲዳማና ምዕራብ አርሲ ዞኖች አዋሳኝ በጭሬ ወረዳ ሐሊላ መሎ ቀበሌ ገበሬ ማህበር በሚገኙ ሐሊላ መሎ ፍንጩሃና ወሸረቤ በተባሉ መንደሮች በደረሰ የመሬት መንሸራተት 16 ሴቶችና 8 ወንዶች በድምሩ 23 ሰዎች ህይወታቸው ማለፉን በትላንትናው ምሽት መዘገባችን ይታወሳል። በተጨማሪም በጋሞ ጎፋ ዞን ዳራ ማሎ ወረዳ በጮዬ በተባለ አካባቢ በከፍተኛ ዝናብ ምክንያት 9 ሰዎች መሞታቸውና 17 ሰዎች መጎዳታቸውንም መዘገባችን ይታወሳል። እዚህ ዩናይትድ ስቴትስ ውስጥ የሚገኙ የአካባቢው ነዋሪዎች አካባቢው የተዘነጋ በመሆኑ እንዲህ አይነት የተፈጥሮ አደጋ ሲመጣ በቀላሉ የሰዎችን ህይወት ይቀጥፋል ይላሉ። በሐዋሳ ዩኒቨርሲቲ የሲቪክና የፍልስፍና መምህር የነበረውና አሁን የሲዳማ የዜና መረብ በሚል በማህበራዊ ሚዲያ ላይ አካባቢውን ሁኔታ የሚከታተለው አቶ ያሬድ ስጢፋኖስ እንዲሁም የሲዳማ ብሔራዊ ዴሞክራቲክ ንቅናቄ መስራችና ሊቀመንበር አቶ በቀለ ዋዩን አነጋግሬያቸው ነበር። መጀመሪያ አቶ ያሬድ ስጢፋኖስ አካባቢውን በተመለከተ ከሚያብራሩበት ይጀምራል።
አካባቢው እንግዲህ ጭሬ ወረዳ ላይ ነው ያለው። ከልማት በጣም የራቀ ነው። ከሁሉም በላይ ግን አጠቃላይ ሲዳማ ዞን ከፍተኛ የሆነ የመሬት ጥበት ያለበት አካባቢ ነው። እስከ 700 ሰው በአንድ ኪሎ ሜትር ስኩዌር አካባቢ የሚኖርበት ስለሆነ ሰው ደኑን እየመነጠረ በየተራራው በየገደላማው አካባቢ ነው የሚኖረው እና ይሄ የመሬት ጥበት ገፍቷቸው ወደ ተራራ አካባቢና መኖር የማይቻልበት አካባቢ በሚኖሩበት ሁኔታ ነው ይሄ አደጋ እየተፈጠረው እና ይሄ አደጋ ማስቀረት የሚቻል ነው ብዬ ነው ማምነው እኔ ፐርሰናል። ምክንያቱም አካባቢው የወረዳው መንግስት ህብረተሰቡን በማስተማርና አደጋ ሊያደርሱ ከሚችሉ ቦታዎች በማራቅ እንዲሁም ደግሞ ልማትን እና መንገድን በማስተካከል የተሻለ አደጋን ማስቀረት የሚቻልበትን ዘዴዎች መፍጠር የሚቻልበት ሁኔታ ነበር ብዬ ነው ማምነው።
አቶ በቀለ እንግዲህ አቶ ያሬድ አደጋው ከመሬት ጥበት ጋር በተያያዘ የመጣ ነው እያሉ ነው እና በእርሶ በኩል እንዲህ ያለ አደጋ እንግዲህ የተፈጥሮ ነው። የተፈጥሮ አደጋ ደግሞ በተለያዩ ቦታዎችና አካባቢዎች ይደርሳል። የሲዳማውን አሁን የደረሰውን አደጋ ለየት የሚያደርገው ነገር አለ ይላሉ?
አደጋዎች ይደርሳሉ፣ ተፈጥሮ ሊደርሱ ይችላሉ። ነገር ግን ተፈጥሮን የሚያደርሰውን አደጋ መከላከልም ይቻላል፣ አደጋም እንዳይደርስ ማድረግ የሚቻልባቸው ሁኔታዎች አሉ። በተለይ ቦታው በጣም እንደ ዞን የተዘነጋና የፖለቲካ አመራሩ በጣም የደከመ ኃላፊነት የጎደለው መሆኑ ነው። ለዚህም ነው አንዳንድ አሁን ይህ አካባቢ በጣም እሱ እንዳለው በጣም ጥበት አለ። ያንን ጥበት መጠቀም አካባቢውን በጠበቀ መልኩ መጠቀም ይቻል ነበር። ነገር ግን በጣም የፖለቲካ አመራሩ በጣም የደከመ ከመሆኑ የተነሳ እነዚህን ችግሮች ካለመቅረፍ እነዚህ ችግሮች ለምሳሌ የአካባቢው ጥበቃ እነዚህ ደኖች ድሮ በጣም የታወቀ ነው። በተለይ ሲዳማ አግሮፎሬስትሪ በጣም የታወቀ ነው። አሁን ሰዎች ደኑን የሚያራቁበት መኖር መከልከል የሚገባቸው ቦታዎች፣ ህዝቡ መስፈር የማይገባቸው ቦታዎች የአመራሩ በትንሽ ብርና በሙስና እያሰፈረ እንትን የሚያደርግበት ሁኔታ ነው ያለው እና ያ በጣም ትልቅ ችግር ነው ነው አሁን እኛ የምንለው እሱ ብቻ አይደለም። በተለያዩ ቦታዎች ካለው ከጥበቱም ከሁሉም ነገር ተነስቶ ብዙ ችግሮች ሊደርሱ እንደሚችሉ ከአሁን በዓለም ለሚደርሰው ችግር መንግስትም ሆነ ህዝቡ ትልቅ ዝግጅትና አካባቢውን በመጠበቅ ላይ ትልቅ ስራ መስራት እንዳለበት ነው።
እንግዲህ የአካባቢው ተወላጆች እንደሆናችሁ ገልጻችሁልኛል እና አሁን በዛ አካባቢ በተለይ በሲዳማ ዞን ወደ 23 ሰዎች ህይወታቸው ማለፉ ተገልጿል። ከዛም ደግሞ አደጋው ሌላ ተጨማሪ አደጋ ሊደርስ ይችላል በሚል የዛ አካባቢ የነበሩ ነዋሪዎች ወደ ሌላ ቦታ እንዲሄዱ ወይም በአንድ ቦታ ተሰባስበው እንዳሉ ተገልጿል እና በእናንተ በኩል እነዚህን መልሶ ለማቋቋም ያደረጋችሁት ድጋፍ እርዳታ አለ ወይ? ምንድነው ስም ያስፈልጋቸው ያጣራችሁት ነገር አለ? አቶ ያሬድ
ካውን ድረስ በኦንላይን ላይ ጎፈንድሚ ክሬት አድርገን ህዝብን ለማንቀሳቀስ እያሰብን ያለ ነው።
ጎፈንድሚ በኢንተርኔት ገንዘብ መዋጮ የሚሰበሰብበት ማለት ነው።
መንገዳው በዛ መንገድ ለማድረግ ኦልሬዲ ኮሚቴ አዋቅረን እየተንቀሳቀስን ያለ ነው። ያን በቅርብ እንጀምራለን። የበለጠ ግን እዛው አካባቢ ያሉ የመንግስት አካላት እና ሌሎችም ኤንጂኦዎች ቀርበው ጉዳዩን በአካል እኛ ውጭ ነው ያለ ነው፣ በገንዘብ ነው መሰብሰብ የምንችለው። ግን ቀርበው ቤተሰቦችን በማናገር እና በጉልበትም በተለያዩ ነገሮችን በመርዳት እዛ አካባቢ ያሉ ኤንጂኦዎችም የመንግስት አካላትም እንዲሄዱ ጥሪ እያደረግን እየደወልን እየተከታተል ነው ጉዳዩን ያለ ነው። በእኛ በኩል ግን የሪሶርስ የማንቀሳቀስ እና እዚህ ውጭ ያለውን ህብረተሰብ ለማሰባሰብ እና ለማንቀሳቀስ እየተንቀሳቀስን ያለው። ከሁሉም በላይ ግን ዘላቂ ሆነ አሁን ወደፊትም እንዲያነ ችግር ይደገመል የሚል ስጋት አለ። አሁን የቦና በንሳ ጭሬ አሮሬሳ የሚባሉ አካባቢዎች እስካሁን ድረስ ከስጋት የነጹ አይደለም። ጉዳዩ በዘላቂነት እንዲፈታ ዞኑና ክልሉ መስራት አለባቸው። በዘላቂነት መስራት እንዳለባቸው ነው ጥሪ እያቀረብን ያለ ነው። አሁን ግን የደረሰው ወደፊትም ሊመጣ የሚችል ነገር ስለሆነ ይሄንን ገንዘብ በማቀሳቀስ ለመስራት እየሞከርን ያለ ነው።
አቶ በቀለ ዋዩስ በእናንተ በኩል ያደረጋችሁት ነገር አለ ወይ?
ወላ ይሄ ያለን ሁላችንም ይሄን ነው እያደረግን ያለ ነው። መጀመሪያ እዛ አካባቢ ሰዎች መንግስት መደራሽ መሆን አለበት። መንግስትን ኃላፊነት ያለበትም ሁሉንም ማድረግ አለበት። ያለውን ሪሶርስ አሰባስቦ መርዳት አለበት። ደራሽነቱን መግለጽ መቻል አለበት እና ከትናንት ጀምሮ እስከ ዛሬ ድረስ አሁን እያደረግን ያለ ነው። እንዴት ምን እርምጃ እየተወሰደ እንዳለ በምን ደረጃ እንዳሉ ብዙ የሚገልጹ አካባቢውን በጣም ሪሞት ነው። እውነቱን ለመናገር አደጋ ጊዜ ሰራተኞች ይሂዱ፣ መኪኖች ይሂዱ ቢባል እንኳ መንገዱ በጣም 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 ጭቃማ በመሆኑ በጣም ነው የሚያስቸግረው። ሰዎቹም የመንግስት ኃይሎችም ደርሷል ለሚሉ ምናልባት እናንተም ብዙ ሙከራ አድርጋችሁ ነበር ይመስለኛል ትናንት። እነዚህ ነገሮች እኛም ልዩነታችንን ለቀን ለህዝቡ ደራሽ መሆን ስላለብን ለማግኘት ብዙ ጥረት አድርገናል። እስካሁን እያደረግንም ነው። ያንንም ሁላችንም በፖለቲካ በምንም ሳንለይ ለህዝቡ የሚደርሰው ነገር መስራት አለብን የሚል ነገር እንትን እያልናለ ነው። አዎ፣ ግን ዋናው ነገር በዘላቂነት መፍትሄ መፈለግና ትልቅ ስራ መስራት ከሁሉም ዘንድ የሚጠበቅ ነው። እሱን በሱ ላይ ነው ሞር ትኩረት የምንሰጠው።
አካባቢው የተዘነጋ ነው የምትሉት ከመንገድ ጋር ወይም ከዋና መንገድ ጋር የተያያዘ ችግር ነው? እስቲ አቶ ያሬድ።
ሲዳማ ዞን በመንገድ ብቻ ሳይሆን በአጠቃላይ በልማት በከፍተኛ ሁኔታ እየተጎዳ አካባቢ ነው። አብዛኛው መንገዶች ይሄ በእጅ የሚሰሩ በእጅ የተሰሩ መንገዶች ሌበር ሮዶች ናቸው እንዳለ ያሉት እና ትንሽም እንደ አስፋልት ተሰራ የሚባለው ከበንሳ እስከ ሁላ ድረስ ያለ 61 ኪሎ ሜትር መንገድ አለ። እሱም እየተቦዳደሰ አሁን አልቋል። እንደገና ዋናው በከዋሳ ተነስቶ በሀገረ ማርያም ወደ ሙያሌ የሚሄደው ዋናው መንገድ ላይም ሲዳማ ዞን ላይ ተቦዳድሶ መንገዱ ለአምስት አመት ከሀዋሳ እስከ ይርጋለም ያለው መንገድ ተበላሽቶ ፈርሷል። በፊት የነበረው በ1971 እና 1972 ዓ.ም ደርግ ያሰራው መንገድ ፈርሶ ሌላ ሳይሰራ በአካባቢው የሚኖሩ ሰዎች እህላቸው ላይ አቧራ እየቦነነ ሸሽተው ቤቶቻቸውን ሸሽተው ወደ ውስጥ ነው እየኖሩ ያሉት። ግብርና እንኳን ምርት ማምረት በማይችሉበት ሁኔታ ማለት ነው። እንደነዚህ አይነት ዋና መንገዶች ራሱ አዲስ ሊሰራ ይቅርና ያሉትም እየፈረሱ በየወረዳዎች ያሉት መንገዶች የተስተካከሉ አይደሉም። ከመንገድ ብቻ ሳይሆን በአጠቃላይ በትምህርት ሽፋን፣ በኢንዱስትሪ፣ በመንገድ ያ ዞን በጣም የተጎዳ ዞን እንደሆነ ነው የማውቀው።
አቶ በቀለ ዋዩ ቦታውን በተመለከተ አካባቢውን በተመለከተ ያውቁታል? የቅርብ ጊዜ አይተውታል? አሁን እርስዎ የሚገኙት በውጭ ሀገር ነው እና ቦታውን እንደው ለልማት ተዘንግቷል ሲሉ እርስዎ ቦታውን ያውቁታል ወይ?
አዎ ይቻል፣ ከዛሬ 5 ዓመት በፊት ሄጃለሁ። በዛን ጊዜ በሚገርምሽ ሁኔታ ከአዋሳ ተነስቼ በሁለት ሰዓት የተነሳሁት ጭሪ የሚባለው ቦታ ያ አሁን ወረዳው ያለበት እንትኑ አሁን አደጋ ከተፈጠረበት ፋብል 5 ኪሎ ሜትር አካባቢ ነው የሚሆነው። እዛ ለመድረስ የፈጀብኝ ጊዜ ቀኑን ሙሉ ነው። እንደውም ስንመጣ በባሌ በኩል ዞሬን ነው መጣ ነው እና ይሄ በጣም የሚያሳዝንሽ ነው። ያ የሆነው ስንሄድ መኪና በየቦታው ጭቃ እያስገፋን በዚሁ ነው ደረስ ነው እና ያ መንገድ ዛሬም እንዳልተስተካከለ ምንም ለውጥ እንዳልተደረገበት በጣም እዛው እንዳለ ነው የሚገልጸው።
ሁለታችሁንም በጣም አመሰግናለሁ፣ አቶ ያሬድ እስጢፋኖስ እና እንደዚሁም ደግሞ አቶ በቀለ ዋዩ ለሰጣችሁን ማብራሪያ። እግዚአብሔር ይስጥልን።
እናመሰግናለን።